በዓለም ባንክ መረጃ መሰረት የኢትዮጵያ ህዝብ ቁጥር ከ126 ሚሊዮን አልፏል። ከአጠቃላይ ህዝቧ ከ70% በላይ የሚሆነው ደግሞ በወጣትነትና በልጅነት የዕድሜ ክልል የሚገኝ ነው። በአየር ንብረት መዛባት፣ በግጭት፣ በበሽታ ወረርሽኝና በኢኮኖሚ ተግዳሮቶች ምክንያት በሚሊዮኖች የሚቆጠሩ ሰዎች ሰብአዊ ቀውስ እያስተናገዱ ባሉበት ወቅት ታዲያ በጎ ፈቃደኞች በማህበረሰብ ልማት፣ በጤና አጠባበቅና በትምህርት ዙሪያ ወሳኝ ሚና ሊጫወቱ ይችላሉ። ሰላም ጤና ይስጥልኝ፣ እንደምን አላችሁ የአሜሪካ ድምጽ አድማጮችና ተከታታዮቻችን። ሳምንታዊ የጋቢና መሰናዷችን ጀምሯል። የዛሬ የመወያያ ርዕሳችን ወጣትነትና በጎ ፈቃደኝነት ነው። ከአቀናባሪ ኤልያስ አስማረ ጋር ሳስተናግዳችሁ የማመሸው ስመኝሽ የቆየ ነኝ። ኢትዮጵያ ውስጥ ስላለው የበጎ ፈቃድ ባህል በጥልቀት ከመመለከታችን በፊት አስቀድመን ወጣቶች ስለ በጎ ፈቃደኝነት ምን ያክል ግንዛቤ አላቸው? የበጎ ፈቃድ ተሳትፏቸውስ ምን ይመስላል? ስንል የተወሰኑ የአዲስ አበባ ወጣቶችን አነጋግረናል። ያሉንን ሰምተን እንመለስ።
በሚመጣ ሰዓት ላይ ቀድመን ብሩን እናዋጣለን፣ ያሉትን አልባሳትም እንሰበስብን። ከሰበሰብን በኋላ በሚያስፈልጋቸው ሰዓት ላይ ወይም ደግሞ እኛ ፕሮግራም አለን በየሁለት ወሩ እንገናኛለን። እዛ ላይ መዋጮ እያዋጣ መዋጮ እናዋጣ ነው። በሚጠራቀምበት ሰዓት ላይ ወይንም መሄድ በምንፈልግበት ሰዓት ላይ ያለን የገንዘብ መጠን አይተን የዛኔ ወስደን ያው እርዳታ እናደርጋለን።
የበጎ ፈቃድ አገልግሎት እስካሁን ሰጥቼ አላውቅም። ወጣት ከመሆን የተነሳ እስካሁን ሰጥቼ አላውቅም እና ተወልጄ ያደግኩት እና የተማርኩት ገጠር ውስጥ ነው እና እዛ ላይ እንደዚህ አይነት ሀሳብ መጥቶ አያውቅም። ትምህርት ቤት ላይም እንደዚህ አይነት ነገር አካሄዶ አያውቁም እና ከዛም የተነሳ ሰጥቼ አላውቅም።
ያው በፊት በክፍለ ሀገር አካባቢ በነበርኩባቸው ሰዓቶች ብዙ የበጎ አድራጎት ስራዎችን ሰርቻለሁ፣ አገልግያለሁ። ከአንዱ ስጀምር ያው ትምህርት ቤቶች ላይ በክበቦች ላይ እና ያው ተማሪዎችን በሚመጡበት ጊዜ ወደ ትምህርት ቤት በሚገቡበት ጊዜ የአስፋልት አቋርጠን ስለሆነ ወደ ትምህርት ቤት የምንገባው እሱ ላይ አደጋ እንዳይፈጠር ተማሪ ብዛት ስላለው የትራፊክ አደጋን በመቆጣጠር ተማሪዎች በሰላም እንዲገቡና እንዲወጡ የማድረግ ስራ እንሰራለን።
እኔ በቃ የህሊና እርካታ ይቻላል፣ ደስተኛ ነኝ። ሰው ስታደርግለት ስታይ፣ ያ ሰው ሲደሰት ስታይ፣ አንቺ ከሱ የበለጠ በጣም ነው ደስተኛ የምትሆኝ። ማለት ፊቱ ላይ የምትመለከች ነገር አለ፣ ገባሽ? ለመቀበል ይልቅ ያው መስጠት የበለጠ ያርካል። እሱን አግኝቻለሁ እና በዛ ደስተኛ ነኝ።
በተቻለኝ እንትን እንደምገባ ተስፋ ነኝ፣ ግን አጋጣሚ አጋጥሞኛል። አት እንደዚህ አይነት ማህበር ውስጥ ላይ ብቀላቀል የቻልኩትን ያክል ትረዳ ደስ ይለኛል።
ያው ያገኘሁት ጥቅም መጀመሪያ ላይ ብዙ ድካሞች አሉ። በእርግጥ ድካሞች እንዲኖሩት የሆነ ውስጥሽ የሚያገኘው እርካታ በጣም አለ፣ ከገንዘብ በላይ እና የጓደኝነት ፍቅር፣ አብሮ የመተሳሰብ በቀጣይ የሆነ ፍቅር የማስተላለፍ ነገር አግኝተናል እና እኔ በጣም ጥቅም አገኘሁበት የምለው ሰዎችን ታሱ በጣም የማስደሰት ትምህርት ወስጄበታል።
በጎ ፈቃደኝነት ሀሳባቸውን ያጋሩንን የአዲስ አበባ ነዋሪዎች እናመሰግናለን። በተከታይ ደግሞ በአንድ ላይ ተደራጅተው በበጎ ፈቃደኝነት የተለያዩ ማህበራዊ ጉዳዮች ላይ የሚሳተፉ ወጣቶችን እናስተዋውቃቸዋለን። ሮትራክት እድሜያቸው ከ18 እስከ 30 የሆኑ ወጣቶች ተሰባስበው በበጎ ፈቃደኝነት ማህበረሰቡን የሚያገለግሉበት ከተለያዩ የሙያ ባለቤቶች ጋር ሀሳብ የሚለዋወጡበትና የአመራርና የመልካም እሳቤ ክህሎታቸውን የሚያዳብሩበት ክለብ ነው። በዓለም ዙሪያ በጎ ፈቃደኞችን በማሰባሰብ ሰብአዊ አገልግሎት ለመስጠት የሚንቀሳቀሰው ሮታሪ ክለብ ስር የወጣቶች ክንፍ የሆነው ሮትራክት ክለብ በርካታ ወጣቶችን በበጎ ፈቃደኝነት በማሳተፍ ለማህበረሰባቸው አገልግሎት እንዲሰጡ ያበረታታል። ከሁለት ሮትራክት ክለብ አባላት ጋር ቆይታ አድርጌ ያሰናዳሁት ዘገባ ተከታዩ ነው። ሮትራክት ዓለም አቀፋዊ የሰብአዊ አገልግሎት ሰጪ በጎ አድራጎት ተቋም በሆነው የሮታሪ ክለብ ስር የሚደራጁ ወጣቶች ስብስብ ነው። ሮትራክት የሚለው ቃል ሮታሪ ኢን አክሽን ወይም ሮታሪ በተግባር የሚለውን ሀረግ የሚገልጽ ሲሆን እድሜያቸው ከ18 እስከ 30 የሚሆኑ ወጣቶች በበጎ ፈቃደኝነት ማህበረሰባቸውን በማገልገል ንቁ ተሳትፎ እንዲኖራቸው ለማድረግ ታልሞ የተቋቋመ ነው። አቤኔዘር አሰፋ አዲስ አበባ ውስጥ ከመንቀሳቀሱት የሮትራክት ክለቦች አንዱ የሆነው ደቦ ሮትራክት ክለብ አባል ሲሆን በአካባቢያቸው ለውጥ ማምጣት የሚፈልጉ ወጣቶች በበጎ ፈቃድ የሚሰባሰቡበት ቦታ መሆኑን ይገልጻል።
ሮትራክት ማለት ጠቅላላ ልጌ ወጣቶችን ጊዜ፣ ገንዘብ፣ ጉልበት በመጠቀም ለበጎ አላማ እና ኮሚኒቲያቸውን ሰርቭ መልሰው ሰርቭ እንዲያደርጉ የሚያመቻች ኮሚኒቲ ነው ማለት ነው። ስለዚህ አሁን ያለውን ወጣቶች ትኩስ ጉልበታቸውን ኮሚኒቲያቸው ማገልግሉበት በሚችልበት ኤጅ ላይ ያላቸውን ስኪልም ሊሆን ይችላል ሁሉንም ነገር ለኮሚኒቲያቸው እንዴት ሰርቭ ማድረግ እንደሚችሉ ያለ የበጎ አድራጎት ድርጅት ነው ማለት ነው።
የ26 ዓመቱ ወጣት አቤኔዘር በበጎ ፈቃደኝነት አገልግሎት መሳተፍ የጀመረው ገና የሁለተኛ ደረጃ ተማሪ እያለ ለተቸገሩ የማህበረሰብ አባላት የምግብና የቁሳቁስ ድጋፎችን በማሰባሰብ ነው። 12ኛን አጠናቆ ወደ ዩኒቨርሲቲ ሲገባም በአዲስ አበባ ዩኒቨርሲቲ ስር በሚገኘው በጎ አድራጎት ክለብ ስር ለተቸገሩ ተማሪዎች ድጋፍ በማሰባሰብ በርካታ ስራዎችን ሰርቷል። አቤኔዘር ከሳይንስና ቴክኖሎጂ ዩኒቨርሲቲ ተመርቆ ሲወጣ በበጎ አድራጎት ተግባራት መሳተፉን እንዲቀጥል ያገዘው የሮትራክት ክለብ ነው።
ሌላኛው ደግሞ ራንደም አክት ኦፍ ካይንድነስ እንለዋለን። እሱ ደግሞ ኤኒ ሶሻል ሚዲያ ላይ ፖዚቲቪቲ ማጋባት፣ ስለ ፒስ ማውራት፣ እንደዚህ አይነት ነገሮች ቀላል ነገሮችን ሼር በማድረግ ለአንድ ሰው ታክሲ መክፈል ሊሆን ይችላል፣ ምግብ መጋበዝ ሊሆን ይችላል። ኤኒ እንደዚህ አይነት ፖስቶችን በማጋራት ፖዚቲቪቲ ኮሚኒቲ ላይ እንዲንጸባረቅ የምናደርግበት እሱ ኤኒ ታይም በሶሻል ሚዲያችን ላይ ሼር የምናደርገው ነው። ቀጥሎ ደግሞ ሪሃብ ቪዚት እና በክሪስማስ ላይ ደግሞ ይሄ ፔዲያትሪክ ዋርድ ከእነሱ ጋር የምናሳልፍበት ጊዜ አለ፣ ጥቁር አንበሳ ካንሰር ሕሙማን ጋር ማለት ነው። ስለዚህ ሪሃብ ቪዚቴሽን ላይ የሚኖርን ያለን ነገር ከነሱ ምን ምን እንደሚፈልጉ አሁን ሶፍት ሊሆን ይችላል፣ ሳሙናዎች ምናምን፣ እንደዚህ ቀላል አላቂ እቃዎች የምንላቸውን መጀመሪያ ሰብስበን ከኮሚኒቲው ከሰበሰብን በኋላ መልሰን ሪሃብ ቪዚት አድርገን ከነሱ ጋር የምናሳልፍበት ፕሮጀክቶች አሉ።
በአዲስ አበባ ውስጥ ከሚንቀሳቀሱ በደርዘን የሚቆጠሩ የሮትራክት ክለቦች ውስጥ አንዱ የሆነው ደቦ ላለፉት 8 ዓመታት የማህበረሰቡን ኑሮ መቀየር የቻሉ በርካታ ፕሮጀክቶችን እንዳከናወነ የወቅቱ የክለቡ ፕሬዝዳንት ትውልድ ዘውዱ ትናገራለች።
የሮትራክት ክለብ ኦፍ ደቦ ሲግኒቸር ወይም ደግሞ ዋናው የምንታወቅበት አክቲቭሊ የምንሰራበት በየአመቱ ፕሮጀክታችን ሃሽታግ ደቦ ይባላል። ልክ ወደ ክፍለ ከተማ ወይም ቀበሌ በመሄድ የድሃ ድሃ የሚባል ሊስት አለ። በዛ መሰረት ሊስት እናገኝና የኒድስ አሰስመንት ይሰራል። ሶ ማምን ያስፈልገዋል፣ እሱን አሰስ በማድረግ አንድ ፋሚሊ ሴሌክት ይደረጋል ማለት ነው። ሶ ቤቱን ማደስ ሬኖቬሽን ስራዎች ተሰርተው ያውቃሉ። ቤቶችን ከታደሱ በኋላ በቤተሰብ ውስጥ ያሉትን ወላጆችም ሆነ ልጆች መጀመሪያ የስራ የመስራት አቅም አላቸው ወይ ነው ቼክ የምናደርገው። ሶ ስራ መስራት አቅም ካላቸው እነኚህ ስሞል ቢዝነስ የምንላቸውን ነገር እንዲጀምሩ ሰፖርት ማድረግ ነው።
የአዲስ አበባ ዩኒቨርሲቲ ኮምፒውተር ኢንጂነሪንግ የትምህርት ክፍል ምሩቅ የሆነችው የ27 ዓመቷ ትውልድ የሮትራክት ክለብ ከመቀላቀሏ በፊት የነበራት የበጎ ፈቃደኝነት ልምድ እምብዛም ነበር። በሮትራክት ስር ከተቀላቀለች በኋላ ግን ህይወቷን የቀየረ ልምድ እንዳገኘች ትናገራለች።
በጣም ደስ የሚለኝ ነገር ውስጥ አንዱ ሮትራክት ነው ማይ ላይፍ። አሁን ሁላችንም የምንለው ሁሌም ዌር ፕራውድ ሮትራክተርስ ነው እና እንኮራበታለን ራሱ። ሰዎችን በደንብ ትገናኝበታለሽ። ከዛም እንዳልኩሽ ደግሞ ልክ ፕሮጀክቶች ከተሰሩ በኋላ እዛ ጋ ሰዎቹን የሰውን እሺ፣ አሁን እንደውም ሌላ ሜንሽን ላደርግልሽ የምፈልገው ሌላ ፕሮጀክት የሰራሁት ከሮትራክት ክለብ ኦፍ አቡጊዳ የሚባለው እና የትምህርት ቤት የስኩል ሰፕላይ ዶኔሽኖችን መስጠት ነበረ ለልጆቹ። እነኚህ ደብተር፣ እርሳስ፣ ላጲስ፣ ትናንሽ ነገሮች ማለት ለእኛ አሁን ብዙ አይታወቀንም፣ ግን ለልጆቹ ልክ ስንሰጣቸው የነበረው ደስታ ከምልሽ በላይ ማለት አይ ቲንክ እንደውም ሞር ያቆየኝ እሱ ነው ብዬ አምናለሁ። አሁንም ራሱ ይሄ ፕሮጀክት ላይ ነበረ የልጆቹ ደስታ ያስደስታል። እና እውነትም በትንሽ ነገር ትልቅ ኢምፓክት መፍጠር እንችላለን። ለዛም ነው በጣም ወደው ሮትራክተር መሆኔ።
የሮትራክት ክለብ አባል የሆኑ ወጣቶች ትምህርት፣ የእናትና ልጅ ጤናና የአካባቢ ጥበቃን ጨምሮ 7 ፕሮጀክቶች ላይ በዋናነት ይሰራሉ። በበጎ ፈቃደኝነት የሚሰሯቸው ስራዎች ታዲያ ሰዎችን የመርዳት ልምድ እንዲያጎለብቱ ከማስቻሉም በላይ ወጣቶቹ የተለያዩ ክህሎቶችን እንደሚያዳብሩም አቤኔዘር ይገልጻል።
ያላተረፍኩትን ጠይቄ በጣም ደስ የሚል ሳቲስፋክሽን አለው። በቃ በቃላት ማገልጨው በቃ መስጠት ደስ ይላል። ብቻ እኔ ነገር ምን አይነት ደስታ ልበልሽ፣ በቃ በምንም እንትን ልታኪማቸው ደስታ። አንዳንዴ ምን እላቸዋለሁ ጓደኞቼ፣ ስንሰጥ ለራሴ እንደሰጠው ነው የሚቆጥረው። ለራሴ ደስታው ለማግኘት እንደሚሆን ያክል ነው የሚሰማኝ። እና በዚህ ውስጥ በመሳተፌ በድለኛም ነኝ። እና ሌሎቹም ደግሞ አውቀው እንደዚህ አይነት ነገር ቢሳተፉ ምን አይነት ጥቅም ያገኛሉ የሚለውን ቢያዩ ደስ ይለኛል።
የበጎ ፈቃደኝነት አገልግሎት ሀገራዊ አንድነትን፣ እድገትንና የመረዳዳት ባህልን እንደሚያጠናክር የሚናገሩት ወጣቶች የማህበረሰቡንም ህይወት መለወጥ ያስችላል ይላሉ።
ማህበረሰቡ ላይ ተጨባጭ ትልቅ ለውጥ የሚያመጣ ይመስለኛል። አሁን እንደኛ ያሉ ክለቦች ብዙ በስራቸው ብዙ ሜምበሮች እያፈሩ ስለሆነ የሚሄዱት በአመቱም ደግሞ እየተተካካ ስለሚሄድ ይሄ ትልቅ ኮሚኒቲ አስብ የሁሉ ወጣት ኃይል አንድ ላይ ተባብሮ ደግሞ እንደዚህ አይነት ስራዎችን ሲሰራ ብዙ ትልቅ አይነት ኢምፓክት ነው የሚኖረው በሀገርም ደረጃ በከተማም ደረጃ በአዲስ አበባ ብቻ ሳይሆን በአጠቃላይ።
ትውልድና ቤነዘር አሁን ለተሰማሩበት ሙያ መሰረት የሆናቸው በበጎ ፈቃድ ያከናወኗቸው ተግባራት መሆኑን ነው የሚገልጹት።
ለብዙ ሰው ራሱ አሁን በተለይ ከማገኛቸው ተማሪዎች ጋር በቃ ጆይን አድርጎ የምልበት ምክንያት እሱ ነው። እኔ አሁን እንዳልኩሽ ዩኒቨርሲቲ ተማሪ እያለሁኝ በቃ ምንም ኤክስፖዠሩን ማግኘት ፈልጌ ነው ሞር ቮለንተሪንግ የመጣሁትኝ እና በዛም ምክንያት አሁን የምሰራበት እንዳልኩሽ ኢቨንት እና ማርኬቲንግ ነው። ሶ ኢቨንት ማዘጋጀት የጀመርኩት እዚሁ ሮትራክት ላይ ያለኝ ነው፣ ወይም ደግሞ ቮለንተር ስራዎችን ስሰራ ነው። ሶ የተለያዩ ነገሮችን ስናደርግ ከቲም ጋር ከሌሎች ሰዎች ጋር እንዴት መስራት ይቻላል የሚለውን ትለምጃለሽ፣ ኮሚኒኬሽን ታዳብሪያለሽ፣ እንዲሁም ደግሞ አንድን ፕሮጀክትም ሆነ ኢቨንት እንዴት ካሪ አውት ማድረግ ይቻላል የሚለውን ነገር በጣም ተምሬበታለሁ።
ይሄ ሶፍት ስኪል የሚሉት ነገሮችን በጣም ያገኘሁት ከሮትራክት ነው። እንዴት ነው ኮሚኒኬት አድርገን የቲምወርክ ኔጎሽዬሽን ስራዎች እንዴት ነው ማሳመን የምለውን ከሰው ጋር እንዴት ነው መስራት ተግባብተሽ መስራት የምችው ብዙ አይነት የሰው ባህሪ ያጋጥምሻል። እና በነፃ ደግሞ ካገለገልሽ ተከፍሎት ቢሆን ኖሮ እንዴት ያገለግል። አሁን ያገኘሁት ራሱ ስራዬን ስለ ሮትራክት የምታውቅ ነች ማናጀራችን፣ እና ከእሷ ጋር ራሱ ይሄኛው ባክግራውንዱ መኖሩ ለእኔ ጠቅሞኛል አሁን ላለሁበት ስራ ማለት ነው።
ወጣቶች ያላቸውን ጊዜና ትኩስ ጉልበት በአግባቡ ቢጠቀሙበት ለራሳቸውም ሆነ ለማህበረሰባቸው የመትረፍ አቅም አላቸው የሚሉት ወጣቶች ባገኙት አጋጣሚና ጊዜ የበጎ ፈቃድ ስራዎች ላይ ቢሳተፉ ለራሳቸውም ሆነ ለማህበረሰቡ ጠቃሚ ነገር እንደሚያተርፉ ይመክራሉ። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። እየተከታተላችሁት ያላችሁት ሳምንታዊውን የጋቢና መሰናዷችንን ነው። አሁን የጋቢና እንግዳ ሰዓት ላይ ደርሰናል። እንደራሴ የወጣቶች ማህበር በኢትዮጵያ የበጎ ፈቃድ ስራዎችን በማስተዋወቅ ማህበረሰቡን ለመርዳትና ለወጣቶች የስራ እድል ለመፍጠር በንቃት ይሳተፋል። በአሜሪካ ድምጽም ከማህበሩ ፕሬዚዳንት አቶ ብሩክ አስቻለው ጋር በኢትዮጵያ የበጎ ፈቃድ አገልግሎት ባህል፣ ወጣቶች የሚያጋጥሟቸውን ተግዳሮቶችና መንግስት ሊጫወት ስለሚገባው ሚና አነጋግሯቸዋል። ከእንግዳችን ጋር ቆይታ ያደረገው ባልደረባዬ አስማማው አየነው እንደሚከተለው አዘጋጅቶታል።
በጎ ፈቃደኝነት በሀገራችን እንግዲህ ያው በዓለማችን እጅግ ታዋቂ የሆነ ስራ ነው። ሰዎች በነጻ በፍላጎታቸው ሌሎችን ለመርዳትና ለመጥቀም የሚሰሩት የማህበራዊ አገልግሎት ነው። በሀገራችንም አሁን በተለይ በወጣቶች ዘንድ በክረምት በጎ ፈቃድ፣ በበጋ በጎ ፈቃድ የተለያዩ ስራዎችን የሚሰራባቸው ኢኒሽቲቮች እናያለን። ስፔሻሊ በሲቪል ሶሳይቲ ኦርጋናይዜሽኖች እንደራሴም እንደ ሌሎችም ዩዝ ሌድ ኢኒሽቲቮች። ስለዚህ አሁን ላይ መነቃቃትና የበለጠ አብሮ መስራት በብዛት እየታየ የመጣበት ሁኔታ አለ።
ስለዚህ በእናንተ ግምገማ በኢትዮጵያ አሁን በጎ ፈቃደኝነት ያለበት ደረጃ እንደው ወጣቶቹ ባህል ያደረጉበት ሁኔታ ነው ወይ ያለ ወይስ በሆነ ጊዜ ውስጥ ብቻ ተሰርቶ የሚቀርበት ሁኔታ ነው ያለው? በምን ደረጃ ላይ ያገኛችሁት በጎ ፈቃድ አገልግሎትን በኢትዮጵያ?
አሁን ላይ ከበፊቱ አንጻር በወጣቶች በኢንጌጅመንታቸው እየጨመረ እንደመጣ ማየት እንችላለን። እኛም እሱን ነው በስራችን የምናይ። ብዙ በጎ ፈቃደኛ ወጣቶች የሚሰሩበት ወጣቶችም ያልሆኑም ከዛም እድሜ ያለፍ ያሉ ሰዎችም በበጎ ፈቃደኝነት የሚያውቁትን እውቀት ጉልበታቸውን ለተለያዩ ኢኒሼቲቭዎች እኛ ለምናወጣቸው እየሰሩ ይገኛሉ። ስለዚህ ከበፊቱ አንጻር አሁን ላይ እየተሻለ ነው ማለት እንችላለን። ያው ባህል ደግሞ ብዙ ስራዎችን እና ሂደት ስለሚጠይቅ አይ ቲንክ ያ ወደዛ ፕሮሰስ እንደሚያድግ ተስፋ።
ወጣቶችስ በዚህ በበጎ ፈቃድ ስራ ላይ ለመሳተፍ ያላችሁ ፍላጎት ምን ይመስላል? በእናንተ ወጣቶች ላይ ነው እየሰራችሁ ያላችሁትና እንዴው ፍላጎቱ ምን ያክል ነው? ለዛስ የተመቻቸ ነገር አለ ወይ? ተቋማትስ እነዚህ ወጣቶች በዛው ውስጥ እየተሳተፉ ያበረታቷቸው ነው?
በጣም ፍላጎቱ አለ። የሚገርም እኛ ቀደም ለማውራት እንደሞከርኩት ቮለንተርስ ኔትወርክ ወይም በጎ ፈቃደኛ ኔትወርክ የሚያደርጉበት አንድ ኢኒሼቲቭ በእንደራሴ ስር የጀመርነው ነበርና በተለያየ ባች በመከፋፈል ወጣቶችን አሰልጥነን በተለያዩ ስራዎች ላይ በበጎ ፈቃደኝነት እንዲሰማሩ ነው። ግን እኛ ከጠበቅነው ቁጥር በላይ ነው ያለው ፍላጎት ያለው። ይህ በጣም በጣም መስፋት ያለበት እንደሆነ እናያለን። በጥያቄው ልክ ደግሞ አድሬስም እየተደረገ እንዳልሆነ ካረንትሊ፣ ምክንያቱም ብዙ ስራ ስለሚጠይቅ እሱም ማየት ይችላልና፣ ለዚህም ደግሞ መንግስትም ቢሆን መንግስታዊ ያልሆኑ ተቋማት ትብብር አድርገው የበለጠ ሊሰሩ እንደሚገባ የሚያሳይ ነው።
ምን ላይ ነው ወጣቶቹ በብዛት ኢትዮጵያ ውስጥ እየተሳተፉ የሚገኙት? የበጎ ፈቃድ ስራዎቹ ወጣቶች የሚሳተፉባቸው
አብዛኛውን ጊዜ በትምህርትና በስልጠና ነክ ስኪል ዴቨሎፕመንት እንዲሁም ደግሞ ኢዱኬሽን ላይ ፎከስ ያደረጉ ፕሮግራሞች፣ የራሳቸውን ፐርሰናሊ ዴቨሎፕ የሚያደርጉበት፣ ራሳቸውን የሚያሻሽሉበት፣ ስኪላቸውን ደግሞ ለሌሎች የሚያጋሩበት። ያው ተከፋፍሎ ሲታይ በተለያየ ሙያዎች ሊወሰድ ይችላል። ሙያና ሙያ ነክ የሆኑ ስራዎች ላይ ስፔሻሊ ከአይቲ ከግራፊክስ ዲዛይን ዲጂታል ኤሪያ ላይ ያሉ ነገሮች የበለጠ ወጣቶች በበጎ ፈቃደኝነት እንዲሰሩም እውቀቱንም እንዲያገኙ የበለጠ ዲማንድ ያለው እዛ ጋ ነው። እኛም ነገሮችን ወደዛ ለማምጣት ከሌሎች ጋር እየተባበርን ያለንበት ሁኔታ ነው።
ቅድም እርሶ የጠቀሷቸውን እውቀቶችን ለማግኘትና ስልጠናዎችን ወስዶ ለራሳችሁ ለመስራት ነው ወይስ በሱ ዙሪያ ላይ የሚደረግ በጎ ፈቃድ ላይ ለመሳተፍ ነው? ትንሽ ግልጽ ማድረግ ስለሚፈልግ ነው። በዛ ውስጥ እነዚህ ወጣቶች የራሳቸውን እውቀትና በዛ ጉዳይ ላይ ያላቸውን አቅም ለማሳደግ ነው የሚጠቀሙበት ወይስ በእነዚህ ጉዳዮች ላይ ባሉ የበጎ ፈቃድ ስራዎች ላይ የተሳተፉት?
እንደኛ ኤክስፔሪንስ ቅድም እንዳልኩ በእንደራሴ ወጣቶች ማህበር ያለው ቮለንተርስ ኔትወርክ ኦልሞስት ኒርሊ አንድ አመት እየሆነው ነው። ባለፍነው ጊዜያት ውስጥ ባለፉት ወራት ጊዜያት ውስጥ ተቀብለን በሁለት መንገድ ነው ወጣቶቹ በበጎ ፈቃደኝነት ሰርቭ እንዲያደርጉ እናደርግ። አንደኛ በዛ ሙያ ኤክስፔሪንስ በሚፈልጉበት ስኪሉን ማግኘት በሚፈልጉበት ቦታ ላይ ከተለያዩ አብረናቸው ከምንሰራቸው ፓርትነሮች ጋር አውትሶርስ አድርገን የተወሰነ ጊዜ 3 ወር የአንድ ወር ከዛም ባነሰ ቀናት ውስጥ እዛ ያሉ ስራዎችን በመስራት በነፃ እውቀቱን ግን ኤክስፔሪንሱን የሚካፈሉበት መንገድ እናመቻቻለን። ሁለተኛው ደግሞ በእንደራሴ ወጣቶች ማህበር የምንሰራቸው ስራዎች ላይ እነሱ ልክ እንደ ፋክተር ኦፍ ዲቨሎፕመንት በመጠቀም ያን ፕሮግራም ራን እንዲያደርጉት ሊድ እንዲያደርጉትና የባለቤትነት ስሜት ይዘው በዛው የራሳቸውን ስኪል የሚያውቁበትን መንገድ እንዲፈጥሩ ነው የሚያደርገው። ስለዚህ በእነዚህ ሁለት መንገዶች ነው እየተጠቀምን ያለን።
እስኪ በበጎ ፈቃድን በተመለከተ ዓለም አቀፍ ተሞክሮችን በእናንተ በዛ ጉዳይ ላይ እየሰራችሁ ከነበረ በዛ ጉዳይ ያሉ መረጃዎች ይኖራችኋል ብዬ አስባለሁኝ እና እሱን እናንሳ። እስኪ ዓለም አቀፍ ተሞክሮቹ በዚህ ውስጥ ያተረፉ ሀገራትን አንዳንዴ ደግሞ አብረን ብናነሰው ጥሩ ነው ብዬ ማስበው እዚህ አሜሪካን ጨምሮ አንዳንድ ሀገራት በጎ ፈቃድ መስራትን የተለያዩ የቅጥር ሁኔታን ወይም የተለያዩ የመንግስት አገልግሎቶች ለማግኘት እንደ አንድ መስፈርት ይጠቀሙታል። በጎ ፈቃድ ያገለገሉት የተሻለ እንዲያገኙ ያን እንደ ማበረታቻ ይጠቀሙታል እና እነዚህ ነገሮች በኢትዮጵያ እርስዎ መመልከት ችሏል ወይ? እንደዚህ አይነት ልማዶች አሉ?
ልክ ነው። እንግዲህ አሜሪካንም እንደ ምሳሌ ብንወስድ በበጎ ፈቃደኝነት አገልግሎት በጣም ከሚታወቁ እና ደግሞ ያንም ለልማትም ሆነ ማህበረሰብንም ለመገንባት ከተጠቀሙ ሀገራት አንዱ አሜሪካ ናት። ስታክሲክሱን ቁጥሩን አሁን ማስታወስ አልቻልኩ። በብዙ ቢሊዮን ዶላር የሚቆጠሩ አመታዊ የመንግስት ወጪዎችን ሆነ የሚሰሩ ስራዎችን በበጎ ፍቃድ አገልግሎት ብቻ በመሸፈን ያ ገንዘብ ወይም ያ ሪሶርስ ወደ ሌላ ወደሚያስፈልጉ ሪሶርሶች ኢንፑት መግባት የቻለበትን ሁኔታ ማየት እንችላለን። ብዙ ኮሚኒቲዎችን ለመርዳት አገልግሎት ለመስጠት አሜሪካ እንደ ምሳሌ እንደ የቮለንተሪዝም ኤክስፒሪየንሱ እጅግ በጣም ከፍተኛና ብዙ ኢኒሼቲቭዎች ከዛም እንደመጡ እናያለን። ከዛም ውጪ ግን ሌሎችም ሀገራት በአለም አቀፍ ደረጃ ኢንተርስ ሰርቪስ ኦቨር ሲቪኤስኦ የመሳሰሉ ደግሞ በኤሮፓም በአሜሪካም የሚሰሩ አለም አቀፍ የሆኑ የበጎ ፈቃደኝነት ስራዎችን የሚያስፋፉ ተቋማት አሉ። እነዚህም ተቋማት እዚህም ኢትዮጵያ ውስጥ ከኛም ከመሰሉ ድርጅቶች ጋር አንድ ላይ በመሆን ባሉን ለመፍጠር ኢኒሼቲቭን ለማሳደግ የተለያዩ ስራዎችን እየሰሩ ይገኛል። ስለዚህ ብዙ ነው ማግኘት የምንችለውና ያገኘን ያለ ነው። እንደ ሀገራችን ስናስበው እጅግ በጣም አነስተኛ ነው። ያ ደግሞ ከፍተኛ ቁጥር ያለው ወጣት ነው። በኢትዮጵያም ከሰብሳራን በታች ባሉ አፍሪካ ሀገራት ኢትዮጵያም ይሄን ሊድ ተወስዳለች። ስለዚህ ያ እንዲሆን እኛን ከመሰሉ ድርጅቶችም ጋር ከመንግስትም ተቋማት ጋር አንድ ላይ ለመስራቱን ፍላጎት አለ።
ክረምት በመጣ ቁጥር የበጎ ፍቃድ ስራዎች በብዛት ኢትዮጵያ ውስጥ ሲነገሩን ሰማለን። ቤቶችን ማደስ፣ የአነስተኛ ገቢ ያላቸው ማህበረሰቦችን ቤቶችን ማደስ፣ በተለያዩ ቦታዎች ላይ በአረንጓዴ ልማት ላይ የመሳተፍ ወይም ደግሞ በተለያዩ የትምህርት ሁኔታዎች ላይም ድጋፍ የመስጠት መንገዶች ላይ ወጣቶች ሲሳተፉ እንመለከታለን። እና አሁን ባለው ሁኔታው ከክረምት ባለፈ ቋሚ የሚሆንበት እድል ተፈጥሯል ብለው ያስባሉ ወይ? በመንግስት በኩል ሲም በማበረታታት በኩል በትክክል መንግስት ትኩረት ሰጥቶ እየሰራ ነው ብለው ያስባሉ? እሱን እና በቀጣይ ምን መደረግ አለበት የሚለው እንደመጨረሻ እናንሳ።
በጎ ፈቃደኝነት ያው ህይወት እስካለ ድረስ ሁሉ ስራ አለ። ስለዚህ ስራ ደግሞ የሚሰራው ወይዘር በጎ ፈቃደኝነት ያለ ገንዘብ ወይ ያለ ምንም ኢንሴንቲቭ ይባል እንጂ ያን በመስራት ፐርሰናሊ በህሊናም በአእምሮም እናገኘው ሳትስፋክሽንም ቤኔፊትም አለ። ግን አጠቃላይ እንደዛ ተብሎ ስለሚታይ ነው። እንደኛ እምነት ጊዜያዊ የሆኑ ስራዎች የሚበረታቱ ቢሆንም ግን ወደ ቋሚነትና ተቋማዊ በሆነ መንገድ መምጣት እንዳለባቸው እናምናለን። በክረምት የሚሰሩ የተለያዩ ቅድም የጠቀስካቸው ኢኒሼቲቭዎች ላይ ወጣቶችም ይሳተፋሉ፣ ሌሎች የማህበረሰብ ክፍሎችም ያሳተፋል። ግን በቋሚነት ደግሞ ያ ነገር ቀጣይነት ኖሮት በስትራክቸር መንገድ የተዋቀረ ካልሆነ ጀስት ሞመንት ወይም ደግሞ የአንድ ኢቨንት ውጤት ነው የሚሆነው። በዛ ደግሞ ብዙ ነገሮችን አቺቭ ማድረግ እንችላለን ብዬ አላስብም። ስለዚህ በቀጣይነት ይሄ ነገር ቋሚ የሚሆንበትን መንገድ መንግስትም ቢሆን መንግስታዊ ያልሆኑ ተቋማት አንድ ላይ በመቀናጀት ይህን ማምጣት ይችላሉ ብለን እናስባለን። እንደራሴ ወጣቶች ማህበር ከፓርትነሮቻችን ጋር በመሆን እንዲሁም ከሌሎችም መንግስታዊ ከሆኑ ተቋማት ጋር አንድ ላይ በመሆን ይህን የበጎ ፈቃደኝነት አገልግሎት የበለጠ ቋሚ የሚሆንበት ወጣቶች ጊዜያቸውን ለማሳለፍ የመጀመሪያ የሚመርጡት በጎ ፈቃደኝነትን ስራ እንዲሁም ደግሞ ራሳቸው የሚገነቡበት የማህበረሰብ አገልግሎቶች እንዲሆኑ እየሰራን ነው የምንገኘው። ለዚህም ደግሞ ሌሎችም እንዲያግዙ እንዲተባበሩን በዚሁ አጋጣሚ ጥሪ ማቅረብ ፈልጋለሁ። ስለዚህ ይሄን ነው የምለው፣ አንድ ላይ እንስራ፣ እንተጋገዝ። በበጎ ፈቃደኝነት ብዙ ስራዎችን መስራት ይቻላል። ወጣቶች ይህንን ስራ መቀላቀልና ለሌላው ሰው የደስታ የለውጥ ምክንያት መሆን የሚቻልና እየተቻለ መሆኑን እኛም ያየነውንም። ስለዚህ ቀጣይነት ላለው ነገር አብረን እንስራ ብዬ ነው መጨረስ የምፈልገው። አመሰግናለሁ።
እኛም በጣም እናመሰግናለን። የበጎ ፍቃድን ወጣቶች ተሳትፎ በተመለከተ ላነሳነው ሀሳብ አስተያየቶትና በዚህ ዙሪያ ላይ ያለትን በመረዳት በተመለከተ ስላጋሩን አቶ ብሩክ በአሜሪካ ድምፅ የጋቢና አድማጮቻችንና ተመልካቾች ስም ከልብ አመሰግናለሁ። መልካም ጊዜ ነው ለዎት።
አመሰግናለሁ። መልካም ጊዜ።
እኔም እንግዳችንን አቶ ብሩክ አስቻለው በድጋሚ አመሰግናለሁ። መንግስት በሚተገብራቸው አረንጓዴ አሻራና የቤት እደሳ መርሃ ግብሮች በጎ ፈቃደኞችን በማሳተፍ ከፍተኛ ውጤት አስመዝግቧል። በጎ ፈቃደኝነትን በሀገር ደረጃ ለማበረታታት ግን ምን እየተሰራ ነው የሚለውን ለማወቅ የሴቶችና ማህበራዊ ጉዳይ ሚኒስቴርን መሪ ስራ አስፈጻሚ አቶ አብይ ኃይለመለኮትን አስማማው አየነው አነጋግሯቸዋል። በቅርቡ ይጸድቃል ተብሎ ስለሚጠበቀውና የበጎ ፈቃድ ስራዎችን የሚያበረታታና በተቀናጀ መልኩ ለመስራት የሚያስችል ፖሊሲ የሰጡንን ምላሽ ተከታትለን እንመለስ።
አብይ ኃይለመለኮት እባላለሁ። በሴቶችና ማህበራዊ ጉዳይ ሚኒስቴር የወጣቶች ብሔራዊ አገልግሎትና የበጎ ፈቃድ አገልግሎት መሪ ስራ አስፈጻሚ ነኝ። የበጎ ፈቃድ አገልግሎት በመንግስት ኮሚትመንት ወይም መንግስት ትልቅ ኃላፊነት ወስዶ እየሰራው ያለ ጉዳይ ነው። ያ ማለት በፖለቲካ ቁርጠኝነትን ለመምራት በበጎ ፈቃድ ውስጥ ከፍተኛ የመንግስት ኃላፊዎች፣ የመንግስት መዋቅር ትልቅ ሚና እየተጫወተ ነው። ህብረተሰቡ ባህል እስኪያደርገው ድረስ አንደኛው የመንግስት ስራ ያ ነው። መዋቅር ተዘርግቶለታል። እስከታች ድረስ ከላይ እስከታች ባለሙያዎች፣ ኃላፊዎች፣ የሚመሩ አካላት አሉት። በጀት ይመደብለታል። አንደኛው የመንግስት ሂደት ይሄ ነው። ሌላው በጎ ፈቃድ ዘላቂ ለማድረግ ወይም ባህል ለማድረግ መንግስት ፖሊሲ እያዘጋጀ ነው። ፖሊሲው በሚኒስቴር መስሪያ ቤታችን ተዘጋጅቶ ለሚመለከተው አካል ቀርበዋል። ይሄም ብዙ ነገሮችን ከዚህ በፊት የነበሩ ጥያቄዎችን ይፈታልናል ብለን አስባለን። ከዛ ውስጥ የሚፈታልን በጎ ፈቃደኞች ወይም አገልግሎቱ ዋጋ እንዲያገኝ፣ ያ ማለት እውቅና እና ማበረታቻ ስርዓት እንዲኖረው ያደርጋል። የመረጃ አያያዝን ያጎለብታል። የበጎ ፈቃድ ስራዎች ልኬት ወይም እንግሊዝኛ ልጠቀምና የቮለንቲር ወርክ ሜዥርመንት ወይም ልኬትን ያመጣልናል። በሰዓት ነው የሚለካው አብዛኞቹ ሀገር ምን ያህል ሰዓት፣ እንዲሁም ደግሞ ለጠቅላላ ሀገራዊ ምርት ለጂዲፒ የሚያደርገውን አስተዋጽኦ እሱንም ለመለካት ያስፈልጋል። እንደዚሁ በጎ ፈቃደኛ የመድህን አገልግሎት ወይም የኢንሹራንስ ማግኘት ይኖርባቸዋል ማለት ነው። እነዚህ ሁሉ የሚፈታ ይሆናል። ሌላም በጎ ፈቃድ አገልግሎት በተለያዩ የመንግስት እቅዶችን እንደዚሁም የኤስዲጂ ወይ ዘላቂ ማግቦችንም ሌሎችንም የአፍሪካ 2063 ለማሳካት ትልቅ እገዛ ስላለው ከመንግስት ፖሊሲ ስትራቴጂዎች ጋር ተቀናይቶ የሚሰራበት ሁኔታዎች እያመቻቸ እየሰራ እንዳለ ነው። እሱ በርካታ ስራዎች እየሰራ ፖሊሲው እንግዲህ የሚፈለገውን ደረጃ የሚመለከታቸውን አካላት አወያይተን ተወያይተውበት ዳብሮ ግብዓቶች አካቶ ለሚመለከቱ አካል ቀርቧል። ምናልባት መንግስት ቅድሚያ የሚሰጣቸው የተለያዩ የፖሊሲ ማሻሻያዎች ወይም ፖሊሲዎች አሉ። ከሱ ውስጥ አንዱ ነው የሚሆነው። በቅርብ ይጸድቃል ብለን እናስባለን።
አቶ አብይ ኃይለ መኮትንም እንዲሁ እናመሰግናለን። ለዛሬ በወጣቶችና በጎ ፈቃደኝነት ዙሪያ ያሰናዳው ነው የጋቢና መሰናዷችን ይህን ይመስል ነበር። በሚቀጥለው ሳምንት ወጣቶች አደገኛ የስደት ጎዳናን ለምን ይመርጣሉ? በመንገዳቸው የሚያጋጥሟቸው የከፋ ህይወትስ ምን ይመስላል? ወደ ሀገራቸው የመመለስ እድሉን ካገኙስ በምን ሁኔታ ላይ ይገኛሉ? የሚሉትን ሀሳቦች እንመለከታለን። በዚህ ርዕሰ ጉዳይ ሆነ በሌሎች የጋቢና መሰናዷችን ላይ አስተያየቶቻችሁን ማካፈል ለምትፈልጉ በፌስቡክ ገጻችን አት ቪኦኤ አምሃሪክ እንዲሁም ቀድሞ ትዊተር ተብሎ ይጠራ በነበረው የኤክስ ገጻችን ሃሽታግ ቪኦኤ አምሃሪክ ላይ ታገኙናላችሁ። የዋትሳፕ ቁጥራችን 2022513505 ነው። መልእክታችሁን በድምጽ ቀርጻችሁ ብታስቀምጡልን ይደርሰናል። ከአቀናባሪ ኤልያስ አስማረ ጋር ሳስተናግዳችሁ የቆየሁት ስመኝሽ የቆየ ነኝ። የምሽቱ ዋና አዘጋጅ ቆንጂት ታዬ ነበረች። ሳምንት እንደገና በድጋሚ እስከምንገናኝ አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ሰላም፣ መልካም ምሽት።